የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
አየር መንገዱ በጣም ነው የምወደው። የመጨረሻውም ላገለግለው ዝግጁ ነበርኩኝ። አየር መንገድ ውስጥም ሆኜ ውጭ ሀገር እየሄድ ቱሪስት ከፍሎ የሚያያቸውን ቦታዎች በማየት ቤተሰብ መስርቼ አሁን ያለሁበት ቦታ የደረስኩት በአየር መንገዱ ስለሆነ አየር መንገዱ ከምንም በላይ ባለውለታዬ ነው። መጨረሻ ላይ ግን
አየር መንገዱን በጣም ወደዋለሁ። ትልቅ ደስታ ይሰጠኛል መብረር። ዓለምን አውቄበታለሁ፣ ህዝብ አውቄበታለሁ፣ ኑሮዬንም ኑሬበታለሁ። ግን
አንዳች አውንታዊ ነገር ተናግረ መጨረሻ ላይ ግን ካልክ
የቀደመ ንግግርህን የሚያፈርስ ነገር ሊከተል መሆኑ ግልጥ ነው።
ባለፈው በጨረፍታ የተሰሙት ሁለቱ የቀድሞ የኢትዮጵያ አየር መንገድ ካፒቴኖች
ብርሃኑ ወልደስላሴና አንተሁነይ ሞገስ ዛሬ ሰፋ አድርገው ያጫውቱናል።
የኛ የፖለቲካ ስራ የኛ የድርጅት ስራ ወጥቶ ሳይሆን ኢትዮጵያን ጠብቆ የቆየው ሰራዊቱ በከፈለው ከፍተኛ መስዋዕትነት የህይወት መስዋዕትነት ያቺ ሀገር ተጠብቃ መቆየቷን በግልጽ መረዳት የሚያስፈልግ ይመስለኛል።
አቶ ጌታቸው ተፈራ ኦታዋ ካናዳ በስደት የሚገኙ ኢትዮጵያዊ ናቸው።
በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ ነበሩ።
ያኔው የደህንነት አሰራር ምን ይመስል ነበር? ያሁኑስ?
ሰፋ አድርገው በተከታታይ አጫውተውናል።
ዛሬም ለማጠቃለያው አብረውን ያመሻሉና ጠብቋቸው።
ዘመናዊ ትምህርት በኢትዮጵያ የንጉሳ ትሉ ተከታታይ ዝግጅት ወደ መጠናቀቁ ነው።
መሆኑን ግን እንደምን ሰነበታችሁ?
የረፍት ጊዜያችሁ ከኛ ጋር አዝናኝ እንደሚሆን ተስፋ እናደርጋለን።
እናም ከዛሬ ጥር 19 2011 ዓ.ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ
ከፕሮዲውሰሩ ንጉሱ ታምሬ ጋር አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ ባክፕሮት እንጋብዛለን።
ከምሽቱ የዓለም ዜና ለጥቆ እንመለሳለንና አደራ
እንዳትሄዱ ጠብቁን።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ ትገኛለች። ከአንድ ዓመት በላይ ለሆነ ጊዜ ሳዑዲ አረቢያ ውስጥ እስር ላይ የቆዩት ሼክ መሐመድ ሁሴን አልአሙዲ ተፈቱ። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን ለቪኦኤ በተለይ የሰጡትን ቃለ ምልልስ አስመርክዞ እስክንድር ፍሬው ተከታዩን ዘግቧል።
ከህዳር 2010 ዓ.ም ጀምሮ ሳውዲ አረቢያ በስር ላይ ከቆዩ በኋላ ነው ሼህ መሐመድ ሁሴን አልአሙዲ ዛሬ መፈታታቸው የተገለጸው። በኢትዮጵያ ከመንግስት ቀጥሎ ሁለተኛ ቀጣሪ የሆነው የሚድሮክ ባለቤትና ቁጥር 1 ትውልደ ኢትዮጵያዊ ባለሀብት ሼህ መሐመድ ሁሴን አልአሙዲ በዜግነት ሳውዲ አረቢያዊ ናቸው። እንደዚህ አይነቱ ሁኔታ ያልበገራቸው ጠቅላይ ሚኒስትር አብይ አህመድ ግን ባለሀብቱ ይፈቱ ዘንድ ከፍተኛ ጥረት ሲያደርጉ ቆይተዋል። ከወራት በፊት በሳውዲ አረቢያ በነበራቸው ጉብኝት ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በተገናኙበት ወቅት ካነሷቸው ጉዳዮች አንዱ ይሄው የሼህ አልአሙዲ መፈታት ነበር። የሼህ አልአሙዲን መፈታት ያረጋገጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የተደረገውን ጥረት ማብራርተዋል። የፕሬስ ኃላፊው በተለይ ለአሜሪካ ድምጽ በስልክ በሰጡት ማብራሪያ እንዳሉት የባለሀብቱ መፈታት በጠቅላይ ሚኒስትር አብይ አህመድ ሲካሄዱ የነበሩ ጥረቶች አካልና ውጤት ነው።
ከሁሉ አስቀድሜ ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸውና ለሚድሮክ ሰራተኞች በአጠቃላይ ለኢትዮጵያውያንም እንኳን ደስ አላችሁ ማለት እፈልጋለሁ። ቀደም ሲል እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት በመጡበት ጊዜ በድርጅትም በመንግስትም በተቀመጠው አቅጣጫ መሰረት በሀገር ውስጥ በተለያዩ እስር ቤቶች የነበሩ ወገኖች እንዲለቀቁ ጥረት አድርገዋል። ከዛም ባሻገር ደግሞ በአጎራባችም በሌሎች ዓለም ሀገራትም እንደዚሁ ታስረው የነበሩ ኢትዮጵያውያን እንዲፈቱ በአካልም በመሄድ በሄዱባቸው ሀገራት ሁሉ እስረኞችን እያስለቀቁ መጥተዋል። የዚሁ አካል የሆነው ሼህ መሐመድ አለምዲንም በተመለከተም ለኢትዮጵያ ሕዝብ ንግግር ባደረጉበት ጊዜም ጥረት እንደሚያደርጉ ገልጸው ነበር። ሳውዲ አረቢያን በስደኝ ጊዜ ጥያቄውን እንዳቀረቡም ያው የኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። ይህን ጥረታቸውና ክትትላቸውንም አጠናክረው ቀጥለው ነበር። እነሆ በዛሬው ዕለት መለቀቃቸውን ሰምተናል። እውነት ነው።
የጠቅላይ ሚኒስትር ዶክተር አብይ አህመድ ትረት በአደባባይ የሚታወቅ ነበር። ከሳውዲ አረቢያው ልዑል አልጋውራሽ ጋር በነበራቸው ቆይታ ጉዳዩን ማንሳታቸውን ቃልም እንደተቀበላቸው ገልጸው ነበር። ዛሬ እንግዲህ በተለያዩ መገናኛ ብዙሃን የተጠቀሱት የሚድሮክ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋይ ርዳውም ጠቅላይ ሚኒስትሩን አመስግነዋል። ስለዚህ ይሄ የጠቅላይ ሚኒስትሩ ትረት ውጤት ነው ማለት እንችላለን አይደለም አቶ ንጉሱ?
በሚገባ እንግዲህ ምንድነው ጠቅላይ ሚኒስትሩ በዚህ የለውጥ ሂደት ውስጥ ትረስ ያደርጉባቸው ከነበሩት ጉዳዮች በሀገር ውስጥም ከሰብአዊ መብት አያያዝም ጋር ተያይዞ በርካታ እስረኞች እንዲፈቱ ያደረገ መሆኑን፣ ይሄ ደግሞ በመንግስትም በድርጅትም በዚህ በለውጡ ሂደት ውስጥ ተቀምጦ የነበረ መሆኑን የምናስታውሰው ነው። ቅድም እንዳልኩት በተመሳሳይ ሁኔታ እሳቸውን በተመለከተም እንደዚሁ ስራ በጀመሩበት ጊዜ ጥረት እንደሚያደርጉ ቃል ገብተዋል። ይህን ክትትል ሲያደርጉ ቆይተዋል እና የእሳቸው ጥረት እና እንቅስቃሴ አሁን ለተደረሰበት ውጤት ከፍተኛ አስተዋጽኦ ያለው መሆኑ ያው የኢትዮጵያም ህዝብ የሚያውቀው ነው እና በዚህ መልክ ማየት ይቻላል።
ዛሬ ከእስር የተፈቱት ሼህ መሐመድ ሁሴን አሊ አሙዲ መቼ ወደ ኢትዮጵያ እንደሚመለሱ እስካሁን በይፋ የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። በድሬዳዋ አስተዳደር መልካ ጀብዱ ከተማ በግለሰቦች መካከል የተነሳ ግጭት ወደ ጎሳ ግጭት ተቀይሮ የሁለት ሰው ህይወት መጥፋቱ ተሰማ። መልካ ጀብዱ ተመሳሳይ ጎሳ ተኮር ግጭቶች በተደጋጋሚ የሚከሰቱበት መሆኑን የገለጹትን የፌደራል ፖሊስ የምስራቅ ክላስተር አስተባባሪ ኮማንደር ሰለሞን ከበደን ያነጋገረው የድሬዳዋ ሪፖርተራችን አዲስ ቸኮል ዘግቧል። ተጨማሪ ዝርዝር በነገው ምሽት ስርጭታችን ይዘን እንመለሳለን። በዩናይትድ ስቴትስ ታሪክ እጅግ ረጅሙ የተባለው የመንግስቱ መዘጋት ለጊዜው ከተፈጸመ በኋላ ዴሞክራቶቹ በደቡብ ድንበር ላይ ጠንካራ ደህንነትና ጸጥታ እንዲሰፍን የሚፈልጉ መሆናቸውን ማሳየት ይገባቸዋል ሲል ዋይት ሃውስ አሳሰበ። የዋይት ሃውስ ቤተ መንግስት የግቢ ሚኒስትር ማይክ መልቬኒ ዛሬ ፎክስ ኒውስ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ ዴሞክራቶቹ ስለ ወሰን ደህንነት በእውኑ የሚጨነቁ ከሆነ ሊያሳዩ የሚችሉበት ጊዜ አሁን ነው ብለዋል። መንግስቱ ለ35 ቀናት ከተዘጋ በኋላ ከትናንት በስቲያ ከሰዓት ፕሬዚደንት ዶናልድ ትራምፕ ወጥተው ባደረጉት ንግግር ለድርድሮች መስኮት ለመክፈት ለ3 ሳምንታት እንዲከፈት ስምምነት ላይ መደረሱን ገልጸው መስሪያ ቤቶች ክፍት ሆነዋል። ዋና ጽህፈት ቤቱ ዋሽንግተን ዲሲ ውስጥ የሆነውና በዓለም አቀፍ አካባቢያዊና የወቅቱ ጉዳዮች ላይ የሚያተኩረው ፎረን ፖሊሲ መጽሔት በዚህ ዓመት ልዩ እትሙ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ከዓለም 100 አሳቢዎች አንዱ አድርጎ አውጥቷል። በየዓመቱ 6 ልዩ ህትመት መጽሔቶችን እያወጣ ላለፉት 50 ዓመታት የቆየውና አሁንም በየዕለቱ ዌብሳይት ላይ ዕለታዊ ሁኔታዎችን የሚዘግበው ፎረም ፖሊሲ መጽሔት ስለ ዶክተር አብይ ስኬቶች ካሰፈረው መካከል ወደ ሥልጣን በዘለቁ ከአንድ ዓመት ባነሰ ጊዜ በአካባቢው ሰላም ያወረደውንና የተለያዩ ቤተሰቦችንም ያገናኘውን ያለውን ከኤርትራ ጋር የፈጠሩትን ስምምነት በቀዳሚነት አንስቷል። ተጨማሪ ዘገባ በሰሞኑ ምሽቶች በዚህም ላይ ይዘን እንመለሳለን። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ። ጤና ይስጥልኝ።
አሁን ለራዲዮ መጽሔት ዝግጅታችን ተመልሰናል።
በድጋሜ መልካም ምሽት የምንመኝላችሁ
አሉላ ከበደና
አዲሱ አበበ ነን።
በጊዜ ሰሌዳችን መሰረት አሁን ሰዓቱ
ግጥም ነው። የሳምንቱ
ቃል የዘመናችን ትልቅ ግድፈት፣ የብሶታችን መሰረት፣ እውነትን እውነት ማለት ስህተትንም ስህተት፣ ስላቃተን ነው ጸንቶ መቆም፣ ለሐቅ ለማተብ ለቃል ኪዳን፣ በምስቅልቅል ሕይወት ዙሪያ በመሽከርከር የተጎዳን። ትክክለኛውን ትክክል ስህተቱንም እንዲሁ መናገር ብንችል ኖሮ ሳንዘገይ ከወዲሁ፣ ስንት ነፍስ ባዳንን ነበር ስንቱን እልቂት ባስወገድን፣ ለሕዝብ ለአገር ተስፋ ሆነን ደግነትን ባሳደግን፣ ፍርሃትን ተከናድበን እውነትን ባናዳፍን፣ በጥቅም ተደልለን ውሸትን ባናሰፍን፣ ፍትህ ሲጓደል መብት ሲጣስ አይኖቻችንን ባንጨፍን፣ ለአቅመ ደካሞች ሰቆቃ ጆሮቻችንን ባንሸፍን፣ ምናልባት ያጥር ነበር የመከራ ዘመን ዕድሜው፣ የስደት የእንግልት ጉዞ የረሃብ መለዮ ስያሜው። አዎ ከሆነ አዎ፣ ካልሆነም ደግሞ አይደለም። ቃላችን ምልክት ቢሆን የእውነት አርማ ማህተም፣ ምንኛ በተጠቀም ትውልዱንም በጠቀም ነው የሕይወትን ቀና መንገድ አቅጣጫውን ባሳየ ነው። የመልካም ሥራን መልካምነት፣ የእውነተኞችን ጀግንነት፣ የክፉን ተግባር ክፉነት፣ የግፈኞችን ማንነት፣ መናገር እየቸገረን አይቶ እንዳላየ ባናልፈው፣ ከኃላፊነት ሸሽተን ሕሊናችን ባናጎድፈው፣ ቅጥፈት ባያሳንሰን በቃላችን ብንረጋ እምነትን ብንታጠቅ ለቅዱስ ተግባር ብንተጋ እንዴት በተለወጠች ምድሪቱ ባማረባት በመተሳሰብ አጊጣ ፍትህ በሰፈነባት ትክክል ፈራጅ ዳኛ እውነት የሚናገር መሪ ለሰብአዊነት የቆመ ለተበደሉ ተጠሪ ትሁት የህዝብ አገልጋይ ቀጥተኛ መስካሪ ልቡናውን ያስገዛ የሚንበረከክ ለፈጣሪ እናገኝ ነበር ምናልባት የማይቻል ነገር የለም አሁን አዎ ማለት ብንለምድ አይደለምንም አይደለም የጥፋት ጎዳናን ተከትለን ወደ ገደሉ ስናመራ እኛነታችንን ጥለን በውርደታችን ስንኮራ ቆም ብለን ብናስተውል ብናስብበት ለደቂቃ የማይሆነውን አካሄድ አይሆንም ለማለት ብንበቃ መድኃኒት ይሆነን ነበር ለሁላችንም ታላቅ ድል ስህተቱን ስህተት ብንል ትክክሉንም ትክክል አዎ የዘመናችን ትልቅ ክፍተት የብሶታችን መሰረት እውነቱን እውነት ማለት ስህተቱንም ስህተት አለመቻላችን ነው የጎዳን የሚያውቃት ይችን ዓለም አሁን አዎ አለማለት አይደለም ምንም አይደለም
የግጥሟ ርዕስ ቃል
የላኩልን የሁሉ ዘደንበኛችን ቴዎድሮስ አበበ ናቸው
እናመሰግናለን
ቴዲን አሉላ አንቱ ስላፌ ላይ ያዝ የሚያርገኝ ነገር አለ
እንደምናነጋግራው ርዕስ አንዳንድ ጊዜ ከፍና ዝቅ የሚላለው ሳምንቱ መጀመሪያ ላይ አንቱ ይያልኩ ነው ያነጋገር
ለማንኛውም ገጣሚ ቴዎድሮስ እናመሰግናለን
አደብ ጉድ የሚያስተይ ሁስቲን የሚነካ ቃል የቀለለበት ውበት አመለካ ተደስቼ ወዳጄ ለመካ በፍቅሩ ሰምሮለች ነፍሴ እያ እካ ማንም ማልቻለም በሱ ሊለካ እንዳለኝ ያሳየ ዋጋ ለምሳፋ እንደ ወይራ ነገር
ሰላማዊትን እናመሰግናለን በረራችን እንቀጥል አዲሱ
አብራሪዎቻችን የኢትዮጵያ አየር መንገድ የቀድሞ ካፒቴኖች ናቸው
ብርሃኑ ወልደስላሴና አንተ ሁነኝ ሞገስ ሙሉ ካፒቴኖች
ወደ እነርሱ ከመለፋችን በፊት ግን
አቶ ጌታቸው ደገፋ ለኢትዮጵያ አየር መንገድ 20 አመት ሰርቻለሁ ይሉናል
ባለፈው 15 ቀን የጀመርነውን አድመጠው ሲያበቁ አሳስቦኛል የሚል መልእክት ላኩልን ከደውሉልን እናዋያቸዋለን
የዝግጅቱን አላማም በውልን ገልጥላቸዋለን የተከበራችሁ መንገደኞቻችን
እንኳን በደህና መጣችሁ
በ35000 ጫማ ከፍታ የምናደርገውን በረራ
ተዋችሁን ተበቅተበቅ
ካፕቴኖቹ አዲሱን እናንተ ሆን ማለት ነው
ነቱን እናመጣ ብለን ነው ባለፈው ሁለቱም ካፕቴኖች ባጭሩ ነበር ጀመር ያደረጉት
የዛሬውን ካፕቴን ብርሃኑ ጀምሩታል
አየር መንገዱን ከተቀላቀሉበት ዘመን ይነሳሉ
ዩኒቨርሲቲ ጀመር እንዳደረግን ነው ወደ ኢትዮጵያ አየር መንገድ የመጣ ነው ፓይለት ለመሆን ብዙ ማሳብ አልነበረኝም እንደሰው ጓጉቼም አልነበረም የመጣሁት ነገር ግን ካፔል ሁሉ የሚባል የምታቁት ነው እሱ ነው ፈተና አለ ለምን ሄደን አንፈተንም ብሎ ያሰጠነኝ ከዛ በኋላ አሁን እስካለንበት ድረስ ህይወታችን ማለት ነውና አየር መንገዱን እኔ በጣም ነው የምወደው የመጨረሻውም ላገለግለው ዝግጁ ነበርኩኝ አየር መንገድ ውስጥም ሆኜ በጣም ጥሩ ጥሩ ነገሮች ከፍዬ የማላያቸውን በስራው ምክንያት ውጭ ሀገር እየሄድኩ ቱሪስት ከፍሎ የሚያያቸውን ቦታዎች በማየት ከብዙ ተሳፋሪዎች ጋር የንግግር ልውውጥ በማድረግ ጭንቅላትን የሚያሳድጉ ነገሮች አየር መንገድ ውስጥ ነው እንግዲህ የተማርኩት ቤተሰብ መስርቼ አሁን ያለሁበት ቦታ የደረስኩት በአየር መንገዱ ስለሆነ አየር መንገዱ ከምንም በላይ ባለውለታዬ ነው
ካፕቴን አንተ ሆነኝስ እንዴት ነው ስለ አየር መንገድ ጥቂት ይንገሩንና ወደ ሌላውን እንገባለን
አብዛኛውን ብርሃኑ የተናገረው ነው ከቱም ይለየው ምንድን ነው? በረራ በህልሜም በእውኔም ያስበው የነበረ ስለሆነ አስቤ የሚከፈለውን ሁሉ ከፍዬ ነው የገባሁት። አየር መንገዱን በጣም ወደዋለሁ። መብረር በጣም ወዳለሁ። በጣም ትልቅ ደስታ ይሰጠኛል መብረር። በዛም ተጠቅሜያለሁ። ዓለምን አውቄበታለሁ። ህዝብ አውቄበታለሁ። አገር አውቄበታለሁ። ኑሮዬንም ኑሬበታለሁ። ግን ባለው ሁኔታ የምፈልገውን ያህል አልሆነልኝም። መጨረሻው ሁሉም ነገር ወደ ፖለቲካ እየተቀየረ ሄዷል። በተለይ የ27 ዓመት ለእኔ ጥሩ አልነበረም። ምክንያቱም ታፔላ ይለጠፋል በሰዎች ላይ፣ በግለሰቦች ላይ። ያ ታፔላ ግለሰቦችን ምን ያህል እንደሚጎዳ ያው በሂደት አይተነዋል። ገጠመኞችን ነግራችሁና እናንተ እንደምትፈልጉት ተረጉማችኋለሁ።
ጥሩ። ቀደም ሲል ወደ አነሳነው ጉዳይ እንሄድ። ካፕቴን አንተ ሆነኝ 777 መብረር እንደምችልና ፈቃድ እንደተሰጠኝ እየተጠባበቅኩ ያለው በማላቆ ምክንያት ልበር አልቻልኩም። ለስልጠና ተመልምለው ታጭተው እየተጠባበቁ ሳሉ ጻፊዋ ነች ደውላ ተሰርዟል ለምምዶ ያለችውና ምክንያቱን አውቀዋለሁ አይደለም ያሉት፣ በማላውቀው ነው ያሉት። ለዚህ እንደው እንደ መላመት መስጠት የሚያስችል ውጣ ወረዶች ነበሩ ብለዋልና እነዛ ለዚህ ዳርገውት እንደሆነ አናውቅም። እስቲ እንገሩን።
ኦኬ። እንግዲህ ገጠመኝን ነው የምነግርህ። ወግ ነው ማወራህና ኢህአዴግ ሊገባ ዳርዳር ሲል ወደ አምቦ ወደ ደብረ ብርሃን ሲደርስ ሁሉ ሰው ፖለቲከኛ ነበረ እና አንዴ ቶጎ ሎሜ የሚባል ከተማ አንድ የኢትዮጵያ አየር መንገድ ባለስልጣን፣ አሁን ስሙን መግለጽ አያስፈልገኝም፣ እሱ ለስራ ጉዳይ መጥቶ እንነጋገር ነበር ስለ ፖለቲካው እንዴት ነው የሚሆነው ኢትዮጵያ አሁን ቲፒኤልኤፍ እየገባ ነው እና እንዴት ነው ወደፊት የኢትዮጵያ ሁኔታ እንዴት ይሆናል እየተባባል ስናወራ እኔ የሰጠው አስተያየት እንዴት ነበረ? ደርግ በጣም መጥፎ ነው ለኢትዮጵያ። ግን መጥፎም ቢሆን የኢትዮጵያ ሕዝብ ከደርግ ጋር ሆኖ ቲፒኤልኤፍ እንዳይገባ መሟሟት አለበት አልኩኝ። እና አንድ የትግራይ ሰው ነበረች እና በኋላ ነው ኤርትራዊ መሆኗን ያወቅ። እንዴ አንተ ትግሬ አትወድም ማለት ነው አለች። ከዛ በኋላ የእኔ ስም ታፔላዬ ትግሬ አይወድም የሚል ነው። ይሄ እንግዲህ አሁን እኔም ፖለቲከኛ ሁኜ እሷም ፖለቲከኛ ሁና ሳይሆን ታፔላዬ መለጠፍና የማስለጠፍ ጉዳይ ሆኖ በኑሮዬ ላይ በስራዬ ላይ ያለውን ሁኔታ ሲያንሰራሁኔታ ነው። ከዛ በኋላ አንድ ቀን መኪናዬን አቁሜ ለመብረር ያቺ ያለችኝ ሴትዮ ተርሚናል መግቢያው አካባቢ ያገኘችኝና አሁን ምን ሊውጥህ ነው አለች። አይ አንቺን የሚውጥሽ ይውጠኛል እና ደግሞ ይሄ ብልግና ነው፣ እንዲህ አይባልም። ይህ አባባልሽ እኮ የሰው ህይወት ያስጠፋል፣ ስላልገባሽ እንደዚህ መባለት ጥሩ አይደለም። እኔ ግን አንቺን የሚውጥሽን ይውጠኛል ብያት ነበረ። ከሁለት አመት በኋላ ኤርትራና ኢትዮጵያ ሲጣሉ ለካ ኤርትራዊ ሆናለች መባረር ነበረባት እና እኔ ደግሞ አገኘኋት እና አሁን ምን ሊውጥሽ ነው አልኳት። እኔን የሚውጠኝ ሊውጥሽ አይችልም አልኳት። በዛ መሰረት ቀጠለ። እሷም መሄጇ ሄደች። ሌላም ገጠመኞች አሉ በዚህ ሂደት ውስጥ። 27 ዓመት ትንሽ አይደለም። አንድ ጊዜ ደግሞ ፓይለቶች አንድ አውሮፕላን ተምረው ለመጨረስ መጀመሪያ እንደ ኮፓይለት እየሆኑ ዋና አብራሪ አስተያየት ይጠየቃል። ለሚቀጥለው በረራ ብቁ ነው አይደለም ለሚለው እና አራት ተማሪዎች ነበሩ። ተማሪ ካፕቴኖች ናቸው። እኛ እነሱን አብረን በመብረር አስተያየት እንሰጣለን። ከአራቱ ውስጥ ሁለቱ ትግሬ፣ አንዱ ኦሮሞ፣ አንዱ አማራ ናቸው። እኔ ጋር ይበሩ ነበረ። ያው እኔም ጋር ሌላም ጋር ከየሁሉም ይበራሉ እና በአጋጣሚ ኦሮሞና አማራው በእኔ አስተያየት ለሚቀጥለው ትሬኒንግ ብቁ ናቸው ብዬ ጽፌ ነበረ እና የበረራ ዋና ዳይሬክተሩ ጠራኝና ለነዛ የማስበው ትግሬዎች ስለሆኑ ነው አለ። የዳስበው እኔ የእነሱ ብሔር ስላልሆን ግልጽላቸው እንደማልችል አይነት ሀሳቡ አደረገው ማለት ነው። እንደዚህ አይነት እያስተናገድ ይሄ ይኖር ነው።
ከ27 ካፕቴን ተሁነኝ የርሶን ገጠመኞች አስረድተውናል። እስቲ ካፕቴን ብርሃኑ ምንም እንኳን እድሜው ለጡረታ ቢቃረብም ገና መስራት በሚችሉበት ፍቃዶም 5 ዓመት ሲቀረው ነው ከስራ የተሰናበቱት። ምን ምክንያት ነበረ? ከዚያ ቀደምስ ምን አይነት ሁኔታዎች ገጠመዎት?
ከአዲሱ ጋር ብዙ ጊዜ ገናኝ ነበረ እና ስለ አየር መንገዱ አንዳንድ ነገሮች ብትነግረኝ ብሎ በሚጠይቀኝ ጊዜ ቆይ እስኪ ትንሽ እያልኩት አቆይቼው፣ መጨረሻ ላይ ግን እኔው ራሴ ጠይቄው ነው ይሄን ነገር ለመናገር የፈለግኩት። እንግዲህ በአንደኛ ደረጃ ይሄን ዝምታዬን ልሰብር የቻልኩበት አየር መንገዱ ውስጥ በተለይ ጠዋት ከመጣ በኋላ በጣም ብዙ ኢሰብአዊ ድርጊቶች ሰራተኛው ላይ በተለይ ዘርን በሚመለከት የተያያዘ ጥቃት ይደርስ ነበረ። ከዚህ በፊት 2 ልጆች አውሮፕላን አብራሪዎች ናቸው ሁለቱም። አንደኛው ወደ ሰሜን አሜሪካ ኮብልሏል፣ አንደኛው ደግሞ ያው ስራውን ሁሉ ትቶ ወደ እርሻ ገብቷል። እነዚህ ልጆች የተናገሯቸው ነገሮች ምናልባት ወጣቶች ስለሆኑ ብዙ ግንዛቤ ሳይኖራቸው ነው እንዲያረጉት ብሎ ወደ ማለት አመለካከት አዳማጭ እንዳይሄድ ይህ ነገር በእኛም ላይ ተከስቷል። እነዚህ 2 አብራሪዎች ለተናገሩት መስሪያ ቤቱ መልስ ሰጥ አንዳንድ ቅር ያሉኝ ነገሮች አሉ እና እነሱንም መስሪያ ቤቱ እንደመለሰው ሳይሆን የኛ የራሳችን በዚህ አይነት ነገር ውስጥ ማለፍ ለሁላችንም ለወደፊት ለሚሆኑ ነገሮች ትምህርት ሰጪ እንዲሆኑና እንደ ምስክርነትም ነው። ህወሓት ኢትዮጵያን በሚይዝበት ጊዜ የቦይንግ 727 ካፕቴን ነበርኩኝና 1984 ውስጥ ይመስለኛል አውሮፕላን ጠለፋ ተካሂዶብኝ ነበረ። መንገዴ ከአዲስ አበባ ባህር ዳር ነበረ።
በቀጥታ ወደ ካናዳ ውሰደኝ ብሎ ነው ያለው። ያለ ፈቃድ ማንም ምሽራ የለንም ካርቱን ውሰደኝ ስለው በምንም አይነት ካርቱን አልሄድም፣ እነሱማ ያው ኢህአዴግ ናቸው አለ። ኤርትራን ውሰድህ፣ እሱም አይሆንም ያው ነው። ሳናን ውሰድህ፣ እሱ ሁሉ ያው ነው። በምንም አይነት ወደዛ እንዳትሞክሩ፣ ጅቡቲም አይሆንም አለ። በል እንግዲህ መውሰድ የምችለው ናይሮቢ ነው፣ ከዚያ ወዲያ ውሰዱን ብለህ ብትል እንግንም የለንም። ስለዚህ እንግዲህ አንተም እኛም እናልቃለን ብታፈነዳውም ብለን ስንለው እሺ አለ። ንግግር ተጀመረ። በዚህ አይነት አለፈና አዲስ አበባ ከሌሊቱ 7 ሰዓት ደረስን። ሰዓት እገዳ ነበረ ካርፊ። መንገደኛውንም እኛንም ይዘው ይልተናገርን። በማግስቱ የኤርፖርት የአውሮፕላን ማረፊያ ሴኪሪቲ የደህንነት ጥበቃ ክፍሉ ግርማቸውን የሚባልና የፖሊስ ክፍል ኮሚሽነር ኃላፊው አቶ ሀሰን ሽፋ ሆቴል መጥተው ጠዋት እናነጋግርህ ይሉኛል። እንግሊዝኛ ነው፣ ሀሰን ሽፋ ነው የተናገረው። ዋትስ ዩር ናሽናሊቲ አለኝ። እኔ ደግሞ በአማርኛ እኔማ ኢትዮጵያዊ ነኝ አልኩት። ከዛ አብሮ የነበረው አይ ብሄር ማለቱ ነው አለ። ብሄር ከዚህ ከጠለፋው ጋር ምን ያገናኘዋል ስል ሀሰን ሽፋ እንዴ ይህንን ማወቅ ስላለብን ነው አለ። አይ እንግዲያውማ አማራ ነኝ፣ ምናልባት የኦሮሞ ሊኖርብኝ ይችላል። የሚቀጥለው ጥያቄ ደግሞ በጣም የሚያስገርመ ነው። ከማን ጋር ነበርክ ከትላንት ወዲያ? አይ እሱን አላስታውስም። እሺ ትላንትና የኛ ክበብ አለ፣ የፓይለቶች ክበብ፣ እዛ ነበርኩኝ። ፓይለቶች ክበብ ማን ማን አገኘ? አዲስ አበባ የነበሩ ፓይለቶችን በሙሉ ነው ያገኘሁት፣ እና ብዙ ስለሆኑ ቁጥራቸውን አላውቀውም። እንዲህ አይነት ነገር ላይ በአየር መንገዱ ፖሊሲ የአየር መንገድ ጠበቃ ይዘን ነው መነጋገር ያለብን። ምክንያቱም አየር መንገዱን የሚያጎዱት ነገር መናገር ስለሌለብን ሕግ የሚያውቅ ሰው አጠገባችን አድርገን ነው መነጋገር ያለብን እና እዛ ግን አቋርጬ ለመሄድ አካባቢ የመጡ ሰዎች ናቸው። ይህ ሁኔታዎች ጥሩ እንዳልነበሩ እረዳለሁ። ስለዚህ እንደምንም መጨረስ እንዳለብኝ ስለተገነዘብ ጥያቄያቸውን መመለስ ጀመርኩ። እንደገና የት ነው የተማርከው? ይህ ሁሉ ነገር ተጠየቅኩ። መጨረሻ ላይ እንደውም የባሰ ባስ ተብሎ የባለቤት ከየት ነው እና ይሄ ሁሉ ጥያቄ በዛ ጊዜ የሚያስዘነግጥ ጥያቄ ነው። እኔ እንዲጠልፈኝ ሰውየውን መክሬው አይደለም አውሮፕላን ላይ ያስወጣሁት። ሁለተኛ ደረጃ እነሱ ያሰቡት ነገር የሚረዳ ምንም መልስ ሰጥተዋቸው የለም። መጨረሻ ላይ ሁላችንም የተሰበሰብንበት መጥተው የዘንድሮ ካፕቴኖች ይላል የዘንድሮ ዋና አብራሪዎች ወንበራቸውን ማንም ሰው በውሸት መጥቶ ሲያስለቅቃቸው ለቀው ዞር የሚሉ ናቸው ብሎ ሲል ከእነሱ ብሔር የነበሩ ልጆች አብረውን የሚበሩ ስለነበሩ እነሱ የለም የካፕቴን ባይሆን ኖሮ ዛሬ እናንተንም አናነጋግርም ነበረ፣ ለቤተሰቦቻችንም አንተርፍም ነበር፣ አብራሪ በትክክለኛ ስራውን የሰራው ብለው እነሱም ትንሽ መልስ መለሱለት። የውሸት ቦምብ እንዳልሆነ ተረጋግጧል። ናይሮቢ ስለሆነ ደግሞ በአይማ ኬንያ የእንግሊዞች ችግር ይመስለኛል። እንጂ የእውነት ለመሆኑ አፈንድተው እንዳዩት ምስክርነት በሚሄድበት ጊዜ ነግረውኛል። እና የውሸት ቦምብ ምናምን እያለ ሲቀባጥርብኝ የነበረው ሁሉ ውሸት ነበረ። እዛ ጊዜ ጀምሮ ህወሓት ምን አይነት አስተሳሰብ እንዳላቸው ለመግለጽ ነው። እነሱ አመለካከት በጣም አሳዛኝ፣ አስከፊ። ያን ያህል አመት የምወደውን አየር መንገድ እንድጠላ የሆንኩበት ሁኔታ ተፈጥሯል። ይሄ አንዱ አጋጣሚ። ከዛ በኋላ ደግሞ ሁለተኛው እና መጨረሻ ላይ ደግሞ ስራውንም እንዳልቀጥል ካደረጉኝ ሁኔታዎች 777 አውሮፕላን ወይም ደግሞ 787 አውሮፕላን ላይ ለትምህርት ከምንሄደው የመጀመሪያው ግሩፕ እኔና አንድ ሌላ ካፕቴን ነበር። ሁሉን ነገር ተዘጋጅቼ ነበርም አነባብቤ ለመሄድ ሁለት ቀን ሲቀረኝ እኛ ከበረራ ክፍል አንዲት ሴት ደውላ ያንተ መንገድ ተሰርዟል፣ ስለዚህ አትሄድም ትለኝ። አይሆንም፣ አይደለም፣ ለማንኛውም መጥቼ እስኪ አነጋግራለሁ አልኩኝ። ሁለተኛው ቀን ነው እንደዚህ ሄድኩኝ። ሄጄ የእኛ ኃላፊ ደስታ ዘሩ ይባላል። ደስታ ዘሩ ማለት የእኛ ኮፓይለት ሆኖ ያደገ ከኛ በኋላ ብዙ አመት የቆየ ነው። ብርሃኑ ትግሬ አይወድም ብሎ አውጥተው ይህን ከየት ሰማህ ብለህ ስትለኝ ከራሱ ነው ያቶ ተወልድና ደስታ ፍቅር ባለፈ ጊዜ ጠየቅኩት። አሁን አስወርቻለሁ። ለምንድን ነው? በአሁን ምክንያት ሰጠኝ እና በዛ ምክንያት ወደ ትሪፕል ሰቨን እንዳልሄድ ተደርግ ያለውኝ። አስቀድሜ የጡረታ ወረቀቶችን አወጣቶች ነበር። በሞታ ጊዜ እኛ ቢሮ የነበሩት ሰዎች ተቀይረዋል። አሁን ለምን አትቆይም? ለምን አታስተምርም አሉኝ። አይ አሁን በኋላማ እዚህም ቆይ አይመስለኝም። ብቆይም እንግዲህ ያ ለትምህርት መሄዴ የተደረገብኝ ያለምንም ቅድመ ሁኔታ ተልኬ ከተማርኩኝ ተመልሼ ላስተምር አዲስ መማሩት ላይ ሊበር ይችላለሁ ያለ በቂ ምክንያት ነው የከፈሁት እና ብዬስል እዛ አዲሱ አስተዳዳሪ ይህንኑ ለአቶ ተወልደ እነግረዋለሁ አለኝ። በቃ ነግረውን ስጨርስ ንገረኝ እንጂ ከአሁን በኋላ ኮንትራትም አልፈርምም የሚቀጥል መስሏቸው ነበረና ያው ሁኔታውንም የጠየቁትን ስላላሟሉ በዛ ምክንያት ጡረታ እንደተከበረ ቀረውኝ። ሌላ ቀርቶ የሚያሳዝናችሁ የሁለቱም ሄደሽታም የተወልደም ሲኒየሮች ነን። እኔም ካፕቴን አንተ ሆነኝ። እንግዲህ እዚህ ላይ መታየት ያለበት ነገር ብዙ ነገር አለ። የአብራሪዎች እጥረት አለ ተብሎ ነጮች በገፍ እየገቡ ነው። እኛ በምንጀምርበት ጊዜ ከነጮች ወደ ኢትዮጵያናይዜሽን ብዙ ነገር ሲሰራ ነበር። አሁን ደግሞ የተገላቢጦች ነጮች የተወደዱበትና የሚዝናኑበት፣ አበሻ ፓይለቶች ደግሞ በአገራቸው በትክክል የማይስተናገዱበት ቤት እየሆነ መጥቶ ነበር። አሁን እንዴት እንደሆነ አላውቅም። እኔ ከወጣሁ በኋላ አምባገነኖች በሚገቡ ጊዜ መፈለጋቸው ለማዘዝ ይፈልጋሉ። እነሱን ለማስደሰት ደግሞ የሚያጨበጭቡም ይኖራሉ። በዛ ምክንያት ድሮ የነበረው ስነ ስርዓት ተገላቢጦች ሲሆን እኛም እድሜያችን እየገፋ ስለሄደ እዛ ውስጥ ቆይቶ ከመብሰል ይልቅ ራስን ራቅ አድርጎ ደግሞ ማየቱ ይበጃል በሚል በዛ ምክንያት ጡረታዬ ላይ አሁን በደስታ ነው ያለው።
የተከበራችሁ መንገደኞቻችን አዲስ አበባው ቦሌ አውሮፕላን ማረፊያ እየደረስን ነው። ለነው አዲስ
በበረራችን እንደተደሰታችሁ ተስፋ እናደርጋለን።
ይህ በረራ ግን የሚቀጥል ነው እና
በረራው ይቀጥላል። እናም ከካፕቴን እንግዶቻችን ጋር መቋጫ ውይይት ይኖረናል።
አየር መንገዱ ገጥሞናል ያሉትን፣
አስተዳደሩ ፈጸመብን የሚሉትን የሚያጋሩ እንግዶችም ይኖሩናል። ለምሳሌ
አብይ ክፍሌ ይባላለሁ። በኢትዮጵያን አየር መንገድ በአውሮፕላን ቴክኒሻን ባለሙያነት 13 ዓመት ከ6 ወር አካባቢ አገልግያለሁ። እኔ በጣም በአየር መንገዱ ተስፋ የቆረጥኩት
መቼ፣ ለምን፣ ሌሎችም አሉ በደል ተፈጽሞብናል ያሉ
እና የአየር መንገዱ አስተዳደር ደግሞ መልስ እንዲሰጠን ሰሞኑን ደውለናል።
እንደገናም ደግመን እናስታውሳለን።
እስቲ የበኩላችሁን ንገሩን እንላቸዋለን።
Yeah.
አዩ በረራ ወደ አዲስ አበባ ተባባሪ አዘጋጅ ሆናል
እና እነሆ የንጉስ አክሊሉ መስኮት ይከፈታል።
ንጉስ አክሊሉ ስለ ኢትዮጵያ ዘመናዊ ትምህርት
ከመምህርነት እስከ ዲሬክተርነትና ቋሚ ተጠሪነት
ብሎም እስከ ኮሚሽነርነት ከደረሱት
ካቶ አማረ ጉላት ጋር የጀመረውን ውይይት ዛሬ ያገባደዳል።
አሉላና አዲሱ ታስታውሱ እንደሆነ የዛሬ 15 ቀን ካቶ አማረ ጉላት ጋር የነበረኝን ፕሮግራም ለጊዜው ጨርሼ ስለቀጣው ዝግጅቴ ስለዛሬው ማለት ነው ኮከበ ጽባህ አካባቢን ዞር ዞር ይያልኩ ምን መስራት እንዳለብኝ ሳስብ በቤልጅየምና በኬንያ ኤምባሲ መካከል ወደ ላይ ወደ ተራራው ወደ ካ ተራራ ወደ ልደታ ተራራ የሚያወጣውን አስፋልት ይዤ የቀድሞ ተማሪዎችን በቅርብ ማውቃቸውንም በታሪክም ማውቃቸውንም ያስታውስኩ ሲሄድ በውይይታችን ወቅት አቶ አማረ ጉልላትን ስለቀድሞ ተማሪዎች እንዲያጫውቱኝ ጠይቄያቸው ነበርና እሱን ማስቀደም ፈለኩ።
ታዲያን ወረራ ጀምሮ ከኮከበ ጽባህ የዘመቱት 40 ግነት ጦር ትምህርት ቤት ገብተው የተሰውት የትምህርት ቤቱ የተቃጠለው እንደገና ደግሞ ታዲያን ትምህርት ቤቱ ራሱን የጦር ካምፕ ያደረገው
ኮከበ ጽባህ
አዎ ይሄ ያደረገው ስለሆነ እነዛ 40ዎቹ የተሰውት ለምን ይረሱ?
ገነት ትምህርት ቤት ለውትድርና ሄደው ነው
ገብተው? አዎ ከዛ ከተሰውት ጋራ ያለቁት ከነ ክፍሌ ነሲቡ ጋራ ከነ ማን ኃይላት ግብራ ኃይላ የሚባሉ እነዚህ ጋር ሁሉ ያለቁት ያን ጊዜ
ያ ሁሉ መረሳት የለበት።
አዎ መረሳትና ኮከበ ጽባህ የተመሰረተበት 24 ነው።
1924
አመሰግናለሁ። አቶ አማረ ጉልላት ከጠላት ወረራ በኋላ ኮከበ ጽባህ ትምህርት ቤት ከተማሩ ታዋቂ ግለሰቦች መካከል ደግሞ አንዳንዶቹን ለማስተዋወስ ፈለኩ። በ1967 ዓመተ ምህረት የገጠርን መሬት የህዝብ ያደረገው አዋጅ ሲወጣ የግብርና ሚኒስትር የነበሩት አቶ ዘገየ አስፋው፣ አምባሳደር ተስፋዬ ታደሰ የውጭ ጉዳይ ሚኒስትር በኋላም አምባሳደር፣ እንዲሁም ደግሞ ሻለቃ ግርማ ይልማ የማስታወቂያና የባህል ሚኒስትር በኋላም አምባሳደር፣ የገንዘብ ሚኒስቴር ቋሚ ተጠሪ የነበሩት አስፋው ዳምጤ ሀያሲና ደራሲ ናቸው። አስፋው እንደዚሁም ደግሞ የስነ ጽሑፍ ባለሙያዎቹ ወንድማማቾቹ ዮሐንስ አድማሱና ዶክተር ዮናስ አድማሱ፣ ከስነ ጽሑፎቹ መካከል ዶክተር አምሳሉ አክሊሉም ይገኙበታል። ከጋዜጠኞች መካከል ደግሞ መሐመድ ኢድሪስ፣ ጌታቸው ደስታ፣ ወርቁ ተገኝ፣ አርጋው አሽኔ፣ ከበደ መንግስቱ። በብዕር ከሚጽፉ ጋዜጠኞች መካከል ለሬዲዮና ለቴሌቪዥን ማለት ነው ቡልቡል አዘመርካቶ፣ ሽጉጤ ቲመርጋ፣ ጠንክር ዘካዛንችስ፣ ዶጮ አንበሴ፣ ዘባሻ ወልዴ ችሎትና ሌሎችም ይገኙበታል። የህክምና ባለሙያዎቹ ፕሮፌሰር ጌታቸው አደራዬ፣ ፕሮፌሰር ነቢያት ተፈሪ፣ የሙዚቃ ባለሙያዎቹ ፕሮፌሰር አሸናፊ ከበደ፣ ወንድማማቾቹ ቴዎድሮስና ተሾመ ምትኩ፣ እንዲሁም ተክለ ዮሐንስ ዝቄ፣ እነ ግርማ ነጋሽ፣ ሲሳቅ ባንጃውም አሉ። የመድረክ ፈርጦቹ ደግሞ እንደዚሁ ተሾመ አሰግድን ረስቻለሁ የኩባያው ተጥ ቅድሙ ላይ። ከግርማ ነጋሽና ከይሳቅ ባንጃው ደግሞ ቀጥሎ የመድረክ ፈርጦቹ አለሙ ገብረአብ፣ አበበ ባልቻ፣ ትሩፋት ገብረየስ የኮከበ ጽባህ ትምህርት ቤት ተማሪዎች ናቸው። በዚሁ ትምህርት ቤት ከተማሩት መካከል ጀነራልነት ማዕረግ የደረሱ ታዋቂ መኮንኖች ነበሩ። ለምሳሌ ጀነራል ተስፋዬ ትርፌ የህብረት ሰባዊት ኢትዮጵያ የመጀመሪያውን ጀግና ኒሻን ተሸላሚ ናቸው። በ1981 ዓመተ ምህረት ተካሂዶ በነበረው መፈንቅለ መንግስት ርምጃ ከተወሰደባቸው 12 ጀነራሎች መካከል አንዱ ናቸው። ሌሎችም አሉ። ከሰዓሊያኑ ነሸቱ ጥሩነህ ረሌሎችም አሉ። ሰው ሆይ ስማ የራስህን ሳታይ ሰው አትማ፣ አባባ ተስፋዬ ሳህሉ። በ1948 ዓመተ ምህረት በሜልቦርን ኦሎምፒክ ለመጀመሪያ ጊዜ ኢትዮጵያን ወክሎ በብስክሌት የተወዳደረው ገረመው ደምቦባ የኮከበ ጽባህ ትምህርት ቤት ተማሪ ነው። ነዚህን ያስታወስኩ ቁና እየተነፈስኩ የኬንያ ኤምባሲን ጀርባ ጋራ በመውጣት ላይ ያለሁ ምስጋናችን ይድረስ ለእናታችን ምስጋናችን ይድረስ ለእናታችን የሺወርቅ እንበላቱላችን የሺናት የዘጠኙናት የሚለውን ዜማ ስሰማ ቀናስል የእንግሊዝ አምባሳደር መኪና ከፊቴ ቆሟል። አምባሳደሩ ቀደም ብለው ወደ አንድ ግቢ ውስጥ ገቡ። ድንኳን ተጥሎ ይታያል። ምን ይሆን እዛ ያለው? በሚቀጥለው 15 ቀን የምንመለስበት ይሆናል። ለዛሬ በዚሁ ልሰናበት።
መቼም ንጉሴ ከዘረዘራቸው መካከል የዘነጋቸው ይኖራሉና
ለሚመጣበት ወቀሳ መዘጋጀት ሳይኖርበት አይቀርም።
ወደ ቀጣዩ መሰናዶ ስናስተዳድያ ካቶ ጌታቸው ተፈራ ጋር የመጨረሻውን ውይይት ልናደርግ ነው።
አዎ፣ ኦታዋ ካናዳ የሚኖሩት ካቶ ጌታቸው
የቀድሞ ኢትዮጵያ ደህንነት መስሪያ ቤት ባልደረባ ናቸው።
የዘመነ ደርግ የደህንነት አሰራር ምን ይመስል እንደነበር
የታዩ ድክመቶች ተብለው ስለሚሰጡ አስተያየቶች
በአጠቃላይ የመስሪያ ቤታቸውን ድክመትና ጥንካሬ ያሏቸውንም አውግተውናል።
ስለዛሬቱ ኢትዮጵያ የደህንነት ማቀር ያነሱ
ከቀደመ ልምዳቸው አኳያ ያወጉናልና አብረን እንቆይ።
ጥያቄያችንን እናስቀድም።
አዎ፣ ጀምርና አንተ የኔን አስከትላለሁ።
መልካም። አቶ ጌታቸው እንግዲህ እስካሁን በተከታታይ የተመለከትነው በቀደመው ፍርዓት አሁን የተቀዳደሙትም ፍርዓቶች በርከት ይያሉ ነው። ግራና ቀኝ የነበሩ ድርድሮችና ጦርነቶችን አስመልክቶ እርሶ የሚሰሩበት የደህንነቱ ክፍል ምን አይነት ሚና እንደነበረው በዝርዝር አስረድተውናል። እስኪ ወደ ዛሬ እናምጣውና እንደ ባለሙያ አሁን ያለውን ሁኔታ ትዝብቶን እንመልከት። ይሄ ስውር ጥበቃ የሚባለው ከፍተኛ ባለስልጣናትን ለመጠበቅ የተደራጀ ኃይል የተባለው አዲሱ ጥያቄ ማከለ ትችላል።
ምናልባት ስውር የሚለውን እንግዲህ አሁን ነው እኛ የተጠቀምንበት። በግልጽ በኢትዮጵያ መገናኛ ብዙሃን የተገለጠው ሪፐብሊካን ጋርድ ልዩ ጥበቃ ኃይል ተቋቋመንም። ያ ልዩ ጥበቃ ኃይል ስውር ነው? ግልጽ ነው? ምንድን ነው? በጠቅላላ ይሄንን በተመለከተ ያለውን
ምንስ ሚና አለው?
እንግዲህ ጥበቃ ሁለት አይነት መልክ ነው ያለው። አሁን እናንተ እንዳላችሁት አንዱ ግልጽ ጥበቃ ነው፣ ሌላው ስውር ጥበቃ የሚባለው ነው። የግልጽ ጥበቃው አይነተኛ አላማው አሁን ባለው የኢትዮጵያ ኮንቴክስት የጠቅላይ ሚኒስትር አብይን ህይወት የመጠበቅ ቤተሰቦቻቸውን፣ ጽህፈት ቤታቸውን፣ መኖሪያ ቤታቸውን፣ የሚጠቀሙባቸውን ተሽከርካሪዎች የመሳሰሉትን ሁሉ የመጠበቅ አይነተኛ አላማ ነው ያለው። ሪፐብሊካን ጋርድ የሚባለው እሱ ነው። ከዛም ጋር እንግዲህ አብሮ በተያያዘ በመንግስት ከፍተኛ አመራር አካል ላይ ያሉትን ሰዎች ይጠብቃል። ይሄ ኃይል ቀደም ብዬ ለመግለጽ እንደሞከርኩት የተሟላ አካላዊ ብቃት ያለው ንቁ የሆነ በመንፈስም የተዘጋጀ ከፍተኛ የሆነ መሳሪያም የታጠቀ ኃይል ነው። ግን ዲሞክራቲክ ባልሆኑ ሀገሮች ላይ ያለ ይሄ ኃይል አይነተኛ አላማው የግለሰቡን ስልጣን የመጠበቅና እዛ ላይ የሚመጡ ነገሮች ቢኖሩ ያንን ክራሽ የማድረግ ኃላፊነት ሁሉ አለበት። ይሄ ከእኛ ሀገር ሁኔታ ታሳውቱ እንደሆነ የፕሬዚዳንቱ ልዩ ጥበቃ ብርጌድ ነበረ። የጀነራሎቹን መፈንቅለ መንግስት በታንክ በተላገፈ እና በከባድ መሳሪያ ሄዶ አዲስ አበባ ላይ ያንን መፈንቅለ መንግስት ክራሽ ያደረገው ያ ኃይል ነው። ስለዚህ በብዙ ሀገሮች ላይ ይሄን አይነት ፕሬዚደንሻል ጋርድ ይሉታል፣ ናሽናል ጋርድ ይሉታል፣ ሪፐብሊካን ጋርድ ይሉታል። ተልእኮ ይሄ ነው። ሁለተኛው የጥበቃ አይነት የስውር ጥበቃ የሚባለው ነው። ይሄ ስውር ጥበቃ የሚባለው በደህንነቱ መስሪያ ቤት ውስጥ የሚገኝ ራሱን የቻለ ልዩ መምሪያ ነው። ስውር ጥበቃውን ከግልጽ ጥበቃው የሚለየው አካላዊ ብቃቱ፣ ስልጠናው፣ የታጠቀው መሳሪያ፣ ይሄ ሁሉ ከዛ የሚተናነስ አይደለም። ግን መሰረታዊ ልዩነቱ ስውር ጥበቃው ዩኒፎርም ሳይለብስ የታጠቀውን መሳሪያ ዲስፕሌይ ሳያደርግ መሳሪያዎቹን ሰውሮ ራሱን ከአካባቢው ጋራ አመሳስሎና ተሰባጥሮ ገብቶ በስውር ጥበቃውን የሚያካሂድ አካል ነው። ይሄ አካል የበለጠ ስልጣናም አለው። ለምሳሌ ሰዎችን ከአካላዊ እንቅስቃሴያቸው ነጥሎ አውጥቶ ለምን ተልእኮ የተሰማሩ ናቸው አይደለም የሚሉትን ሰዎች የመለየት ችሎታ አለው። ሁለት ስትረስን ማኔጅ ማድረግ የሚችል ተጨማሪ እውቀትና ስልጣና አለው። ሶስት በጣም በአጭር ጊዜ ውስጥ በተወሰነ ኃይል በአካባቢው ያለውን ሲቹዌሽን አናላይዝ አድርጎ ነገሮች ከቁጥር ውጪ ከመሆናቸው በፊት መወሰድ የሚገባቸውን ነገሮች የሚወስድ ተጨማሪ የአእምሮ ብቃት ያለው ነው። አራተኛ አልሞ በመተኮስ ደረጃ 100% እርግጠኛ የሆነ ኃይል ነው። ይሄ ኃይል በቃ በሚከናወንበት ቦታ ላይ ቀድሞ ደርሶ ተመሳስሎ ገብቶ እንደ ኤሌክትሪክ ፖል፣ ቱቦ፣ ድልድዮች፣ ለዚህ ከፍተኛ የገዢ መሬት የሚባሉ ቦታዎችን፣ ሰበርባራ መንገዶችን ሁሉ ሳይቀር ቅኝት አድርጎ መሰረታዊ የሆነውን ስራ በስውር የሚሰራ ኃይል።
ነጭ ለባሽ ከሚለው በተለምዶ ይሄዳል። ነጭ ብሎ ስውር ግን አይገባም።
እንግዲህ አንደርካቨር የሚባለው ሁሉ እሱ ይከተል እንደሆነ ሲል አንድ ነገር ግን እንደው ጥበቃን በሚመለከት ከዚህ ቀደማው ለምሳሌ ጠቅላይ ሚኒስትሩ ባደረጉት ስብሰባ ላይ መስቀል አደባባይ እስከዛም በኋላ በተደረጉ የወታደራዊ እንቅስቃሴው ላይ ስታይ በእኛ ጊዜ የነበረ ጥበቃ ምን ይመስላል የሚለውን ትንሽ ፈንጠቅ አድርጌ ያለ።
እሺ።
በሶስት ሁኔታዎች ላይ አንድ የሀገሪቱ መሪ ከሀገር በሚወጡበት ጊዜ፣ ሁለት በመስቀል አደባባይ ወይስ አብዮት አደባባይ ፓብሊክ አድሬስ በሚደረግበት ጊዜ፣ ሶስት የአፍሪካ ህብረት ጉባኤ አዲስ አበባ በሚደረግበት ሰዓት ላይ የደህንነቱ ሰራዊት በሙሉ 100% ከሚኒስትሩ ጀምረህ እስከ ጠቅላላ አገልግሎት ሰራተኛ ታችኛው ደረጃ ድረስ በጥበቃ ላይ የሚሰማሩበት ሰዓት ነው። እነዚህ ሶስት ኦኬ ሚኒስትሩ እንደ ሚኒስትር ሳይሆን የሬዲዮ መገናኛ መኪና ይዘው አዲስ አበባ መውጫ በሮች ላይ እየዞሩ ሪፖርት የመቀበል፣ ጥበቃውን የመመልከት፣ አመራር የመስጠትና የሚያገኙትን ኢንፎርሜሽን ወደ መረጃ ማዕከል የመላክ፣ ሌሎችም የመረጃ ክፍሎች የሚያገኙትን መረጃዎች ወደ መረጃ ማዕከሉ እየላኩ በመረጃ ማዕከሉ በኩል አሰስመንት እየተሰራ ጥበቃው የሳሳበት ቦታ ላይ እንዲጠናከር ወርዋሪ መሄድ ያለበት ቦታ ላይ እንዲሄድ እየተደረገ የሚሰራበት ስራ ነበር። እና ጥበቃ እንደዚህ ሰው እንዳለው ግንዛቤ ዝም ብለ በተራ የምትሆን ሳይሆን የብዙ አእምሮ ውጤት የሆነ ነው። እያንዳንዱ ጥበቃ ደግሞ ሲያልቅ አሰስመንት እየተሰራ ደካማና ጠንካራ ጎኑ እየተገመገመ ለሚቀጥለው ጊዜ ደግሞ የበለጠ ሪፋይንድ ሆኖ የሚሰራበት ስራ ነበር የነበረው። እና ከዚህ አንጻር የነበረውን ጥበቃ ተነጣጣሪነት ስመለከተው ሪሊ ክፍተቱ በጣም ጎልቶ ይታየ ነበር።
መልካም። የሽግግር ጊዜ መሆኑ፣ የፖለቲካ ግርግሩ ማየሉ፣ እንዲህ መሰረት ያለው በጥናትም በሳይንሳዊ መንገድ ማለት ይቻላል የደህንነት አሰራርን መከተል ያዳገተ ይመስላል የነበሩትን ክፍተቶች ከዚህ ጋር ማዛመድ ይቻላል። ሌሎች ምክንያቶችም ሊኖሩ ይችላሉ፣ የኃይል አስተላለፍና ሽኩቻው። አቶ ጌታቸው አሁን በዛ ሙያ ውስጥ ያለው አይመስለኝም፣ ምንም እንኳን በስራው ላይ ባይሆኑ ባለሙያ ነውትና ዘመኑ ያመጣውንም ነገር መመልከቶ ስለማይቀር በኢትዮጵያ ብቻም ሳይገደብ በዓለም ዙሪያም ባለው ሁኔታ ላይ ሊሆን ይችላል። አንድ የርሶን ሙያ የሚመለከት ጥያቄ ላስከትል። የስለላ ስራን ነው መመልከትም ሞክረው። ይበልጡን በሰው ከመሰብሰብ መረጃ ወይንም ደግሞ ሙሉ በሙሉ በሰው ላይ መሰረት የሚያደርግ መረጃ ከመሰብሰብ ይልቅ ቴክኖሎጂው ብዙን ነገር የቀየረው ይመስላል። ከአንድ ቦታ ሳይንቀሳቀሱ ብዙ ነገሮችን ለአደጋ ሳይጋለጡ በቀላሉ መረጃ ማግኘት የሚቻልበት በሰዎች የሚሰራው ስራ መቼም ቢሆን እንደማይቀር ቢታወቅም ሁኔታዎች ተቀይረዋልና ከዚህ አንጻር እንዴት ይመለከታሉ? በዓለምም ይሁን ኢትዮጵያ ባለችበት የዛሬ ሁኔታ ፈተናዎቹ በበዙበት በተለይ አካሪዎች የሚያደርጉትን በምሳሌ ብንወስድ ሰዎች ራሳቸውን እንደ ፈንጂ የሚያፈነዱበት ጥበቃን አዳጋች ያደረገበት ሁኔታ ላይ ሆነን እንዴት ይመለከታሉ የቀድሞ አሰራሮች ከዛሬው ጋራ?
እውነት ነው አሁን የደረስንበት የቴክኖሎጂ ሁኔታ ይግ በጣም የተራቀቀ የመጣበት ብዙ ነገሮች በጣም አስቸጋሪ የሆነበት ጊዜ ነው። ግን የዛኑ ያህል ደግሞ ቴክኖሎጂው ሁለቱንም ፓርት ነው የሚያገለግለው። በደህንነቱም በኩል ደግሞ ስትወስድ በጣም ተሻሽለው የመጡ በርካታ የሆኑ የመረጃ መሰብሰቢያ መሳሪያዎች በቀላሉ በአነስተኛ ሁኔታ ከርቀት የምትከታተልባቸው ማመን በሚያስችል ሁኔታ ላይ እነዚህ ስፓይ ካሜራዎች በጣም የስፒል አናስ በሚታችው ጫፍ ላይ ምን መሰለ ትርት ያለ የሰርቬላንስ ካሜራዎች ሁሉ የመጡበት በዛ የሰዎችን እንቅስቃሴ 24 አወርስ የምትከታተልበት በላይ ባየር የላክህ ከኝት አካሂደህ ፎቶግራፍ አንስተህ ራሱ እዛው ላይ ፕሮሰስ አድርጎ አጥሞ ኢንፎርሜሽኑን ዳታ ሴንተር የሚልክበት ይሄን የመሳሰለ ደግሞ የዛኑ ያህል ፖዚቲቭሊ የመረጃውን ስራ የሚያግዙ ደግሞ ውጤቶች አሉ። ሁለቱን አብሮ ያነጻጸሩ ማየቱ ነው የዛኑ ያህል እንትኑን ቢበጣ በመረጃ አስፔክቱ አንዱ ትልቅ ችግር ይሆን አሁን ያለው አንዱ የሶሻል ሚዲያ ጉዳይ ነው። በሶሻል ሚዲያ ላይ አለገደብ የሚወጡ ሁኔታዎች የሰውን አመለካከት ፐርሴፕሽኑን የሚለውጡ ናቸው። ቬሪፋይ አይደረግም
አይጣራም
የእውነት ነው ወይ አዎ ይሄ እውነት አይደለም ወይ ይሄ ተልኮ ምንድነው የሚለው ነገር የሚመለከት ሰው አይኖርም እና እንደወረደ ያንን ሁሉ ፕሮሰስ ተቀበለህ እንትን በመታረግበት ሰዓት ላይ ያ እጅግ በጣም አስቸጋሪ ነው። መረጃን ከወሬ የሚለየው የምታገኘው ነገር ሰብስበህ ከውስጡ እውነታ የሆነው ነገር ነጥለህ ማውጣት ስትችል ነው። አንዱ ሁለት ጣላት የሚያካሂድብህ ዲስኢንፎርሜሽን አለ። ያ መነሻው እውነት ነው ወይንስ አንተን ከኢላማ ላይ ለማራቅ የሚመጣ የተሳሳተ ነገር ነው ወይንም በፕሮፓጋንዳ ደረጃ ላይ ሊበክልህና አምሮህን እንትል ያደርግ ነው። እነዚህ ነገሮች ሁሉ አጣር ተጨምቀህ የምታወጣው ነውና ዛሬ በማየው ሁኔታ ግን እነዚህ ሁሉ ነገሮች በጣም የተርምት መስፈስበት ትምስ ሙት ይወጣበት ይሄንን ነገር ቬሪፋይ ያደረገ ያጣራ የሚወጣ የሰለጠነ የሰው ኃይል በጣም የሚያስፈልግበት ደረጃ ላይ የደረስንበት ጊዜ መስሎ ይታየኛል።
የማህበራዊ መገናኛ ብዙሃንን ጉዳይ አንስተዋል የቋጭን መስሎኝ ነበር። የሚሰጠውን ጠቀሜታ ፈጣንነቱን በጊዜውና በቦታው አንድ ነገር በአቅራቢያው ባለ ሰው ተራ ሰው የተለየ ችሎታ በሌለው ሰው ማግኘት የሚያስችለውን ያህል እንዲህ አገር የሚያሸብሩ ሁኔታዎችን የተዛቡ መረጃዎችን በመንዛት ሊያመጣ የሚችለውን መቋቋም የሚያስችል ሁኔታ ላይ ያለን አይመስልም። በስልጣኔውም የተራቀቁት በዚህ ቴክኖሎጂም ፈጣሪዎቹ የሚባሉትን እዚህ ዩናይትድ ስቴትስን ጨምሮ ሲፈተኑበት እና ያለን መደበኛ አሰራሮች አደጋ ላይ ሲወድቁ እና ያለን ትዝብት ካለው የመጨረሻ ግር ነው።
ትክክል ነው። ብዙ የሚፈትኑ ሁኔታዎች አሉ። አሁን አየ በእኛ በኩል ከዚህ ቀደም የነበረውን ሁኔታ ስታይ እንደው ለማነጻጸር ነው። ለምሳሌ በአገር ውስጥ የነበረው ችግር እየከፋ ሲመጣ ፍተሻ ስታካሄድ፣ ብርበራ ስታካሄድ ወደ አንድ ሴንሲቲቭ የሆኑ ቦታዎች አካባቢ ለማለፍ ለሰዎች የፍቃድ ወረቀት ሲጠይቅ ሲታወጣ በመራቡ ዓለም የሰው መብት እንደተጋፋ በነጻነት ጉዳይ ላይ ሁሉ መጥፎ ነገር እንዳደረከ አይነት ነገር ነበር ተደርጎ የሚታወቀው። አሁን እንደተባለው የቴሮሪዝሙ ኢሹ እየሰፋ ሲመጣ በሚታመንበት ወታደራዊ ኃይልና ጡንቻ ነገሮችን ማስቀረት እንደማትችል በተደረጉ ግንኙነት ሲመጣ ዌስቱ ላይ አሁን የምታያቸው እርምጃዎች ራሱ ብርበራና ፍተሻ በጣም በተጠናከረ ኤሌክትሮኒካሊ በኮንትሮሊንግ በሆነ ሁኔታ ላይ የሚደረገው ነገር ስታይ ከቦታ ወደ ቦታ ከላይ በሚደረግ እነዚህ ሁሉ ስትመለከት ነገሮች ካልደረሱብህ በስተቀር ሌላው ቦታ ላይ የሚደርሰውን ሁኔታ ተመልክተህ ብዙም አንደርስታንድ አታደርገውም። እና እንደዚህ አይነት ሁኔታዎች በብዛት አሁን እየታዩ ችግሮች በአንድ በኩል ብቻ ሳትወስ ናቸው ዓለም አቀፋዊ የሆነ ይዘቱን ይዘው የመጡበት ሁኔታ ነው ያለው። እና ይሄ በእኛ ሀገር ላይ ሁሉ ጭምር ትልቅ የሆነ ኤፌክት አለው። እና ይሄን በዚህ ካልኩ በኋላ እንደው ወደ መጨረሻው ገደማ ላይ ስላለበት ሁኔታ ትንሽ ስለሀገራችን ባነሳ የሚፈቀድ ከሆነ አንድ ሀሳብ ብቻ ላምጣ።
ጥሩ ነው። የወቅቱን ሁኔታ ገምግመው ያበቃሉ። አንዳንድ ሰዎች እንደውም ይሄን ውይይት አሁን ያደረጋችሁበት ምክንያት ከምን ጋር የተያያዘ ነው ይላሉ። አቶ ጌታቸውስ ይሄን በአሁን ሰዓት ለመናገር ፈቃደኛ የሆኑበትን እንዲሁ አልፎ አልፎ ስለ ፕሮግራም ከሰው ጋር ስንጫወት የሚያነሱት ነው። ይሄንን እርስዎ ይገልጡታል። ወቅቱን በተመለከተ ግን አሁን ኢትዮጵያ ውስጥ ያለው ከአመት በፊት ከነበረው ወይም ከቲፒኤልኤፍ ጋር ካለው ገዛዝ ወይም ገዢ ፓርቲ ጋር ያለው የተጣጣመ አይደለም። አሁን የቲፒኤልኤፍ ፋይሎች ለብቻ መሽገው ያሉበት ደግሞ ዶክተር አብይ የሚመራው አዲሱ የለውጥ መንግስት ለብቻ ባለበት ሁኔታ ነውና በዚህ መሃል ትልቅ ስጋት ደቀነ የሚባለው በአቶ ዳውድ የሚመራው ኦኤልኤፍ ነው ሰው የሚለውና እርግጥ ኦኤልኤፍ ብቻ ነው ወይ ስጋት የደቀነው አንድ ጥያቄ ነው። ይሄስ ሁኔታ ደግሞ እንዴት ነው መሻሻል ያለበት በዚህ ሁኔታ ላይ እርሶ እንደደህንነት አባል እንደደህንነት ባለሙያ ይሄንንም አብረው ያዩታል የወቅቱ ሁኔታ ሲገመግሙልን በዚሁ እናበቃለን ምናልባት ከርሶ መጥያቄ ካለ ወለደ
መልካም ነው የደህንነት መነሻ መሰረቱ ስጋት ነው ስጋት ደግሞ 24/7 ነው የሚኖረው በተለይ እንደ ኢትዮጵያ ባለ ሀገር ካለንበት ጂኦፖለቲካ ፖዚሽን አቋያ ከኢትዮጵያ የታሪክ ብቸኝነት አቋያ የሚመነጩ ስጋቶች በርካታ ናቸው። የውጭ ኃይሎች በኢትዮጵያ ላይ ያላቸው ተጽዕኖ እጅግ በጣም ከፍተኛ ነው። ይህ ስጋት እንደዚሁ ዝም ብሎ የሚታይ አይደለም። ብዙ ሰው ጠዋት ተነስቶ ስራውን ሰርቶ ማምሻው ላይ በማህበራዊ ወቱ ተጫውቶ ማታ ላይ ጧ ብሎ እንቅልፍ ተኝቶ እንደገና ጠዋት የሚነሳም ይመስለው ሰዋል። ኢትዮጵያ ውስጥ ሌሊቱን ሙሉ በአባራሪና በተባራሪ በአሳዳጅና በተሳዳጅ መካከል ላይ ያለ ሩጫ የሚገርም ነው። ኢትዮጵያን ለማተራመስ የሚሸረበው ሽረባ፣ የሚዶለተው ዱለታ፣ የሚወጣው ገንዘብ ከፍተኛ ነው። ስለዚህ ደህንነቱ ሁልጊዜ መነሻው ይሄ ስጋት ነው። በዚህ ስጋት መሰረት ደግሞ በሚያደርገው ክትትል ከውጪ ተነስቶ እስከ ብር ሸለቆ ድረስ የተደረጋ የመረጃ መረብ የተቆራረጠበት እስከ ሶማሌ ድረስ የተደረጋ እንትን የተቆራረጠበት ሁልጊዜ እንደዚህ አይነት ስውር በሆነ ውጊያ ላይ ነው ያለነው። ስለዚህ ስጋት ዛሬም አለ። ለደህንነት መጥፎ የሚሆነው ጸጥ ረጭ የሚል ነገር ሲኖር ነው። ጸጥ ረጭ የሚል ሁኔታ በሚኖርበት ሰዓት ላይ ጠላትህ ሰርፕራይዝ ሊያደርግህ እንቅስቃሴውን ሰውሮ ከፍተኛ ስራ እየሰራ ያለበት ሁኔታ ነው። ስለዚህ የስጋት መኖር ቤዚክ ነው። ዛሬ ኢትዮጵያ ውስጥ የምትመለከተው ሁኔታ ለደህንነት ስራ ነው ሳይው ቀላል ይመስለኛል። ለምንድን ነው የኖቹ ድርጅቶች የት ቦታ አሉ? ምን ያደረጉ ነው? አቅማቸው የቱን ያህል ነው? ሊያደርሱ የሚፈልጉት ኢላማዎች ምንድናቸው? ኢላማዎቹ ደግሞ ያላቸው ቡልነራቢሊቲስ ምንድናቸው የሚለውን አይደንቲፋይ ለማድረግ
ለአደጋ ተጋላጭነት ይያሉ ነው። አንዳንዴ የእንግሊዝኛ ቃል እየተጠቀሙ ስለሆነ ነው ይቅርታ። እሺ
ይቅርታ። እና እነዚህ ነገሮች ግልጽ ናቸው። የትኛው ድርጅት የት እንዳለ ታውቃለህ። የዛን ድርጅት ጥንካሬውን ታውቃለህ፣ ደካማ ጎኑን ታውቃለህ፣ ሊያደርስ የሚፈልገውን ደግሞ አላማውን ሁሉ ታውቃለህ። ግልጽ ነው። ስለዚህ ለደህንነት ስራ እነዚህ ቅድመ ሁኔታዎች የተሟሉበት ስለሆነ ነገሮችን አሰስ አድርጎ ለዛ ያን የሚያፈርስ ያንን የሚያስቀር ነገር እርምጃ ለመውሰድ በጣም ግልጽ ይመስለኛል። ከስጋት አንጻር አሁን እንደተባለው ይሄን ፋርዘር ማየት ተገቢ ይመስለኛል። አሁን ከ27-28 ዓመት በፊት የነበረ አንቀላፍቶ የነበረ ሴል ደራይተው አንቅተው አስታጥቀው በገቡ በዚህ ባጭር ጊዜ ውስጥ ይሄንን ሁሉ ውጥረት ሊፈጥሩ ቻሉ ወይንስ በኢትዮጵያ ላይ ረጅም እጅ ያላቸው ኃይሎች ውጪ ከነበሩ ኃይሎች አማካኝነት እያሰለጠኑና እያስታጠቁ በምዕራብና በምስራቅ በኩል ሰዎችን አስገብተዋል? ይሄም ሊታይ የሚገባው ነገር ነው። እና ብዙ ቫሪያብልስ አሉ የተካኑ ያሉ ኢትዮጵያ ውስጥ። እና በተለይ ክልሎች እያበጡ የመምጣት የሚታየው ከፍተኛ የሆነ የመገዳደር ስሜት በየክልሉ የሚገኙ የልዩ ጥበቃ ኃይሎች ብዛትና ትጥቁ ከመከላከያ ሰራዊቱ ጋር እኩል በሆነ መልኩ እየተደረገ መሄድ፣ የህዝብ መፈናቀሉን ስትመለከተው የክልል ይሄ የይገባኛል የማንነት የሪሶርስ ጥያቄ ሁሉ እየጨመረ ሲመጣ የመንግስት ማዕከላዊ መዋቅር እየሳሳ እየጫጨ እያበጡ የመጡበት ሁኔታ ሲመጣ ጠቅላይ ሚኒስትሩ የሚመሩ ድርጅት ራሱ በስታቸው ላይ ጭምር ኔጌቲቭ የሆነ መንግስታቸውን የማሳነስ የማኮሰስ ነገር የሚወስዱትን እርምጃ የማደናቀፍ ነገር ሁሉ በመጣበት ሰዓት ላይ ይሄንን ስንመለከት የኢትዮጵያ ሁኔታ እጅግ በጣም አሳሳቢ እንደሆነ ታየኛል። ከዚህ ቀደም እንዳልኩት በሸይት ደረጃ በስጋት ደረጃ ስመለከተው እጅግ በጣም ክሪቲካል የሆነ ሀይ የሆነ ሁኔታ ላይ እንገኛለን። ምን መደረግ አለበት ለሚለው አሁን እንደተባለው 1-2-3-4-5 ሰዎችን በመለወጥ ሙሉ ስትራክቸሩን ማዳከም አይቻልም። ስለዚህ በተለይ በደህንነትና በመከላከያ ውስጥ በቀጥታ አላማ ፈጻሚ በሆኑ መምሪያዎች ላይ የተቀመጡ ሰዎች አውትራይትሊ መነሳት መቻል አለባቸው። ያንን ቀደም ሲል የተዘረጋ መዋቅር መበጣጠስ ካልተቻለ በስተቀረ ታዛዥነቱ ተደማጭነቱ አሁንም የቀድሞውን አመራር እንደያዘ ነው የሚቆየው። እነዚህ ሰዎች በገንዘብ ኮራፕት ያደረጓቸው ሰዎች አሉ። በሌላ ሌላ ነገር ኮራፕት ያደረጓቸው ሰዎች ማስረጃ ያዙባቸው ሰዎች ይኖራሉ። እነዚህ ይሄንን በመፍራት ታዳጅነታቸውን ዛሬ የሚጠብቁት ለሌላው ኃይል ስለሆነ ይሄን በሚመለከት ጠቅላይ ሚኒስትሩ የጠነከረ እርምጃ መውሰድ መቻል አለባቸው። መከላከያና ደህንነት ለመንግስታቸው ጉዳይ የሚመኙትን የኢኮኖሚ ፖሊሲ የውጭ ፖሊሲ ተፈጻሚ ማድረግ የሚችሉት የእሳቸው መንግስት ጽናት ኖሮ ሲቀጥል ብቻ ነው ብዬ አምናለሁ።
እንግዲህ ከርሶ ጋራ ሰፊ ውይይት ብዙ ጠቃሚ ሐሳቦችን ማንሳት ይቻላል። እኛ ደግሞ ጊዜ ይወሰነናል የተወሰነን እናሳልፈው ይሁንና በሙሉ ከርሶ ጋር ያረግነውን አሉላ ወደ መኪናው ላይ እንግዲህ ታጠቁ።
መኪናው የሚለው አዲሱ በድረገጻችን በፌስቡክ እናደርጋለን በተከታታይ ጠቀም ያለ ቃለ ምልልስ ነው ያደረግነው። አዲሱ አመስግነ በመጣጥ ዝጋ
ጌታቸው ተፈራ ቀድሞ የደህንነት ባልደረባ በተለይም ከነዋላፊ ከሚኒስትሩ ጋራ ሁለተኛ ሰው ሆነው ብዙ ያገለገሉ ናቸው። ብዙ መረጃ ሰጥተውናል። ሚስተር አውጥተዋል ማለት አንችልም።
እንዳውጡ ተበቀን ነበር።
የነገሩን ነግረውናል። ያልነገሩን ሊነግሩን የማይመቻቸው ነገሮች ይኖራሉ። ወደፊት በጽሑፍ እንደሚያስቀምጡት ተስፋ እናደርጋለን። መቼም
በጣም አመሰግናለሁ። በጣም ደስ ይለኛል። ሪሊ
ዘይር ይስጥልና ተጌታቸው
በጣም ነው ማመሰግናለሁ።
አወይ ግዜ ለጉድ
የዛሬውን አድማጮች በዚሁ አጠናቀቅን።
ይሄን የጌትሽማሙን ዜማ ያደመጣችሁ የዜና መዳረሻ ይሆናችኋል።
ለደና ደሩስ ንብት ታዲያ
ከማጠቃለያ ዜና በኋላ እንመለሳለን።
ኢትዮጵያዊነትን ገባሽ ገባሽ ውዴ ያንተ ሶሃለሽ መጣ መጣ ያቀነ በቃልበ ቃል አገልግል ገባሽ ገባሽ ውዴ ያኔ ስለሽ ደርሶ ሀየሽ መጣ መጣ ያቀነ ይኸው በቃል አገልግል ለካታ ነው ፍቅር ነበር እንደሰው እንዳገር እንደሰው እንዳገር ለቆተለነገር
የማጠቃለያ ዜና ላስተማችሁ። ከአንድ አመት በላይ ለሆነ ጊዜ ሳውዲ አረቢያ ውስጥ እስር ላይ የቆዩት ሼክ መሐመድ ሁሴን አልአሙዲ ዛሬ ተፈተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ለቪኦኤ በተለይ በሰጡት ቃል ጠቅላይ ሚኒስትር አብይ አህመድ ለሼክ አልአሙዲ መፈታት ጥረት ሲያደርጉ መቆየታቸውን ገልጸዋል። ሼክ አልአሙዲ ወደ ኢትዮጵያ መቼ እንደሚሄዱ አልታወቀም። በድሬዳዋ አስተዳደር መልካ ጀብዱ ከተማ በግለሰቦች መካከል የተነሳ ግጭት ወደ ጎሳ ግጭት ተቀይሮ የሁለት ሰው ህይወት መጥፋቱ ተገልጿል። መልካ ጀብዱ ተመሳሳይ ጎሳ ተኮር ግጭቶች በተደጋጋሚ የሚከሰትበት መሆኑን የፌዴራል ፖሊስ የምስራቅ ክላስተር አስተባባሪ ኮማንደር ሰለሞን ከበደ ለቪኦኤ ገልጸዋል። በዩናይትድ ስቴትስ ታሪክ እጅግ ረጅሙ የተባለው የመንግስቱ መዘጋት ለጊዜው ከተፈጸመ በኋላ ዴሞክራቶቹ በደቡብ ድንበር ላይ ጠንካራ ደህንነትና ጸጥታ እንዲሰፍን የሚፈልጉ መሆናቸውን ማሳየት ይገባቸዋል ሲል ዋይት ሃውስ አሳስቧል። ዋና ጽህፈት ቤቱ ዋሽንግተን ዲሲ ውስጥ የሆነውና በዓለም አቀፍ አካባቢያዊና የወቅቱ ጉዳዮች ላይ የሚያተኩረው ፎረን ፖሊሲ መጽሔት በዚህ ዓመት ልዩ እትሙ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ከዓለም መቶ አሳቢዎች አንዱ አድርጎ አውጥቷል። በየዓመቱ 6 ልዩ ህትመት የሚያወጣው መጽሔት ላለፉት 50 ዓመታት የቆየውና አሁንም በየዕለቱ ዌብሳይቱ ላይ ዕለታዊ ሁኔታዎችን የሚዘግበው ይህ መጽሔት የኤርትራን ስምምነት አውስቷል። ዜናው በቃ።
የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ፣
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና ደሩ። የሚሆንልን አብረን ተፈቶ